ትላንትናው ምሽት የተጀመረ ውይይት ነው። በኢትዮጵያ የተያዘውን የተሃድሶ እንቅስቃሴ ጅምር ተጨባጭ እንዲሆን የሚጠበቀውን ለውጥ ምንነትና ዘለቄታ በአንድ ወገን፣ ሁኔታው የፈጠራቸውን እድሎችና ፈተናዎች ደግሞ በሌላው ለመመርመር የሚጥር ውይይት ነው። ተወያዮች የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ፣ የአረና ትግራይ ስራ አስፈጻሚ ኮሚቴ አባሉ አቶ ገብሩ አስራት፣ የአዲስ አበባ ዩኒቨርሲቲ የሥነ ጥበብ ታሪክ ትምህርት ክፍል መምህሩ አቶ አበባው አያሌውና በአዲስ አበባ ዩኒቨርሲቲ የውጭ ቋንቋዎች ሥነ ጽሑፍ ትምህርት ክፍል መምህሩ ዶክተር አንማው አንተነህ ናቸው። ያወያያቸው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በትላንትናው ምሽት ቅንብሩ እልባት ካደረገበት እንደረደራት አቶ አበባው አያሌው በሁለተኛው የትኩረት ነጥባቸው ለረጅም ጊዜ ሳይገኝ ቀርቶ የነበር ያሉትን ነጥብ ያነሳል።
ሁለተኛ አሁንም ማነሳው ምንድን ነው? እቺን ሀገር ቆልፎ የያዘ ፖለቲካ አመራሩ በተለይ ከ1983 በኋላ ምንድን ነው ዲሞክራሲያዊ ማዕከላዊነት የሚባል ዲሞክራሲያዊ ማዕከላዊነት በስምምነት አንተ በዚህ ላይ ነው ወይ ምስማማው? እኔ ደግሞ ምስማማው እዚህ ጋር ነው። ስለዚህ ሁለታችን የሚያስታርቅ ምስጋ ነው እዚህ ጋር ነው። የጋራ ፍላጎታችን ስኛው ይሄ ነው እና አንድ የፖለቲካ ፍላጎት ያላቸው ሰዎች ተሰብስበው ምንድን ነው ሲያደርጉት የነበረ? አይ አገሪቱን የምንገዛው በዚህ መንገድ ነው፣ አገሪቱን የምናስተዳድረው በዚህ መንገድ ነው። ለግለሰብ እንደገና ደግሞ ለፖለቲካ ዓላማ፣ ለፖለቲካ ግብ፣ ለአዲስ አስተያየት፣ ለአዲስ ፍኖተ ርዕይ መንገድ የማይሰጥ የፖለቲካ ድርጅት ነበር የነበረ እና ይሄንን ራሱ ጥሶ መውጣትና አይ ይሄ ከሆነ አገሪቱን ሊያስማማ የሚችል ነገር ፈርቅ እንጀምር፣ መጀመሪያ ላይ የፖለቲካ እስረኞች ይፈቱ፣ እነዚህ ከተፈቱ በኋላ የሚቀጥለው እርምጃ እርግጥ አናውቀው። እንግዲህ ዶክተር አብይ ይህን ሁሉ ሲያደርጉ ምናልባት የሚገምተው ምንድን ነው የሀገሪቱ ሁሉ ያገባኛል የሚል የፖለቲካ ኃይሎች ተሰብስበው አንድ ለሀገሪቱ ውጤት የሚያመጣ ስለ ሀገሪቱ ደግሞ ህገ መንግስት ጀምሮ ይሄ ተስተካክሎ ይሄ ተሻሽሎ ኢትዮጵያን ኢትዮጵያ ሊያሰኝ የሚችል ነገር ያመጣሉ ብዬ አስባለሁ። ወደዛ እርምጃ እየሄዱ ይመስለኛል። ሁለተኛ ግን ምንድን ነው ፊት ላይ ያለው? አሁን እንግዲህ እንደዚህ አይነት የፖለቲካ እርምጃዎች እየተወሰዱ ምን አይነት ደግሞ ትንሽ እንቅፋትም ሊገጥመን ይችላል፣ ምን አይነት አለመግባባት ሊገጥመን ይችላል ብዬ ሳስብ ደግሞ በአንድ በኩል ከህወሓት ነው የምነሳው። እንግዲህ ህወሓት ቢያንስ ኢትዮጵያ ውስጥ ያሉ ኢህአዴግ ውስጥ ያሉ የፖለቲካ ድርጅቶችን ፈልፍሏል። ኦህዴድ የህወሓት ውጤት ነው። በኢህአዴግ የህወሓት ውጤት ነው። በአዴን የምንለውም ኢህአዴግ የሚባለው ምን ያክልም እንደ ታሪኩ ስለተሰወረ ብዙም ሰነዶች ስለሌሉም ስለማናውቀው ነው እንጂ እሱም ቢሆን የህወሓት ውጤት ነው። አሁን እንግዲህ እነዚህ ድርጅቶች ጋምቤላም ላይ ያለ፣ ሀረሪም ላይ ያለ፣ ሶማሌም ላይ ያለ የህወሓት ውጤቶች ሁነው የተወሰኑ ተራመዱ። ወደ ተራመደ ህዝቤን ማለት ጀመረ። እንደ እርግጠኛ ሁኑን ባናወራም ደግሞ በአዴንም እንደዚሁ ህዝቤን ማለት እርምጃ መውሰድ ጀመረ። አሁን ህወሓት ምን ያክል ከነበረበት ተነስቶ የሀገሪቱን ነባራዊ ሁኔታ አዲስ የሚነሱ ጥያቄዎች ግንዛቤ ውስጥ አስገብቶ ዓለም አቀፋዊ ሁኔታዎች እንደገና ደግሞ የሀገሪቱን ኢኮኖሚ በተለይ ምክንያቱም እንግዲህ ፖለቲካ ማለት ኢኮኖሚ ነው። በተለይ በአፍሪካ ከወሰድን ፖለቲካ ማለት ኢኮኖሚ ነው። ኢኮኖሚ ውስጥ እነማን እነማን ተሰለፉ፣ እነማን እነማን አሉ፣ ባለሀብቶች እነማን ናቸው፣ ይሄን ሁሉ ጠይቆ ራሱን ያሻሽላል የሚባል ድርጅት አለመሆኑ ነው እንቅፋቱ። ህወሓት እንደኛ አዳዲስ ሰዎችን አዲስ አመለካከት ያላቸውን ሰዎች ከሀገሪቱ ነባራዊ ሁኔታ ጋር ከሀገሪቱ ፖለቲካዊ ጥያቄ ጋር እኩል የሚጓዙ ሰዎች መፍጠር አልቻለም።
አቶ አበባው እንደው ደፈር ተደርጎ በማይነሳባቸውም ጊዜ መላልሰው በመምጣት በፕሮግራሞቻችን በውይይቶች ይሳተፋሉ። አመሰግናለሁ። ቀጣዩ የሙያ ሀጋሮ ዶክተር አንማ አንተነ በአግባቡ ማስተዋወቅ ያለብኝ ይመስለኛል። ለመጀመሪያ ጊዜ ለውይይት ማምጣታችን ነው። ሌላ ጠቅላይ ሚኒስትር ሌላ አጋጣሚ ግን እቺኑ ሀገር የሚመለከት ጉዳይ ላይ እንዲህ እንዳሁኑ እንብዛም በማይሞገትበት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የከፍተኛ ተቋማት መምህራንን ሰብስበው ባነጋገሩበት ወቅት ቀድም አይሞገትም ባልኩት አጋጣሚ ሲሞግቱ የተቀረጸ የቪዲዮ ምስል ለብዙዎች እይታ በቅቷል። ያነጋገር እንደነበረም አሁንም ድረስ የሚመለከቱ የሚጠይቁትን ለመጀመሪያ ጊዜ ሳመጣው አድማጮች እንዲረዱ ነው። አሁን ካለንበት አጋጣሚ ጋር የሚመሳሰለውን በሌላ ፕሮግራም እናወያያለን። ዶክተር አንማው ቀደም ብሎ የሶስቱንም የውይይቱ ተሳታፊዎች አስተያየት ሰምተዋል። አቶ አበባው ለአዲስ ራዕይ ፍኖተር ያሉት እድል የሚሰጥ ጎዳና እድል የሚሰጠው ጅምር የቱን ያህል ወደፊት ማራመድ ይችላል ብለው ያምናሉ? የትኞቹስ መልካም ጅምርነታቸው ይታዩታል ዘለቄታ አላለው ለውጥ?
አመሰግናለሁ። እኔ መቼም በዛ ቪዲዮ ምክንያት ይሄ ቦታ ተሰጥቶኝ ከተላላቅ ሰዎች ጋር እንዲህ ያለ መድረክ ላይ እድል ስላገኘሁ በጣም አመሰግናለሁ። እኔ በአንድ ተራ ኢትዮጵያዊ እንደ ሰው የሚያስበውን ነው ሪፍሌክት የማደርገው። እኔ አሁን የተካሄደው ነገር በሙሉ ህልም መስሎ ነው የሚታየኝ። የዶክተር አብይ መምጣት አንድ ኢህአዴግ ሰው እንዳለው እሳቸው ከመመረጣቸው ከአስር ደቂቃ በፊት ማን እንደሚመረጥ ራሳቸው ባለስልጣኖቹ ታላላቆቹ የህወሀት ሰዎች አያውቁም ነበር ነው የተባለው። እና እንዲህ ያለ ያልተጠበቀ ነገር ነው የመጣው። ከዛ በኋላም በአንድ ንግግር ብቻ ጦርነት አፋፍ ላይ የነበረ የሚመስል ሀገር እንደገና ውሃ የተቸለሰበት እስከሚመስል ድረስ ከዳር እስከ ዳር ጸጥ ያለበት ነገር ነው ያየ ነው። እና ለማመን የሚያስቸግር በየቀኑ እንደ ህልም እንደገና እውነት ነው እንዲህ ነገር እያል እየጠየቅን ነው አሁንም ያለ ነው። እና በአንድ ንግግር ያንን ለውጥ ማምጣት ከተቻለ እኔ ራሴ ምንም አይነት ፕሬዲክሽንስ ምንም አይነት ወደፊት መናገር ችሎታ ያለው ሰው በሙሉ ይሄ ይሆናል ብሎ የጠበቀ ሰው ያለ አይመስለኝም። እኔ አልጠበቅኩም። ይህንን በማየት እንደገና በዚህ ሁለት ወር ውስጥ በየቀኑ የተደረጉ ነገሮችን ሳያቸው ግልብጥ ብዬ ከተስፋ መቁረጥ ስሜት ወደ ሙሉ ተስፋ ነው የተቀየርኩት። እኔ ራሴ የማናገረውም ሰው እናወራው ቢሮ ቁጭ ብለንም የትም ሆነን የምናወራው በአብዛኛው ተመሳሳይ ነው። እና የአንዳርጋቸው ጽጌ መፈታት ብቻ ራሱ ያ ሁሉ ሚሊዮን ብር ለመያዝ የወጣበት ሰው እንደዚህ በነጻ ተለቆ ከሰውየው ጋር ቤተ መንግስት ገብቶ ተጨባብጦ ሲታይ ይሄ ከሆነ ሌላ የማይቻል ነገር ምን አለ ወደሚያስብል ነገር ነው የሚወስደው። በእርግጥ እንዳልኩት በየቀኑ ማየት አለብን ነገ ጠዋት ምን እንደሚሆን። እኔ ብቻ አይደለሁም እንደዛ የማስበው። አሁን ብዙ ሰው እና እንደዚያ ቢሆን ምን ሊሆን እንደሚችል ማሰብ አልችልም። ማን በፈጠረው ስሜት ይህ ሰውዬ አንድ ነገር ቢሆን ሀገር አይኖርም ከዛ በኋላ ብዬ እንዳስብ ነው ያደረገኝ። ይህን ሁሉ ማድረግ ከቻለ ይሄ ሰውዬ ቅድም ብርሃኑ በግለሰብ አትመን ብሎኛል፣ እውነቱን ነው። ግን በአንድ ሰው ንግግር በአንድ ንግግር ነው ጦርነት ውስጥ እንገባ የነበረው ወደኋላ የሄድ ነው ብዬ ነው ማነው። እና ይሄ ከቀጠለ ተስፋ አለ። አደጋ የለም አልልም፣ ግን በጣም ብዙ ተስፋ ነው የሚታየኝ አሁን። I'm so excited. የሚቀጥለው ቀን አልፎ ቴሌቪዥን ከፍቼ ዛሬ ምን ተባለ ምን ሰራ በየመድረኩ ላይ ሲገኝ የሚለው ነገር ዛሬ ምን ይላል ብሎ ጨርሶት የለም እንዴ ካልክ በኋላ እንደገና የሚለው ነገር አዲስ ይሆናል። እና ተስፋ አለኝ ነው። ግን የማይገባኝ ነገር how is it possible? እንዴት ነው ከዛ አፋኝ ነገር ውስጥ ደርሰን ወደዚህ የተሸጋገር ነው በምን ምክንያት ነው የሚለው ለማስረዳት የሚያስቸግር ይመስለኛል። በእርግጥ የእንቅስቃሴው መስዋዕትነት የተከፈለበት የኦሮሞ አማራው እንቅስቃሴ አለ፣ ያ አለ። ግን አሁን ደርሶ ሁሉም ሰው አልተነሳም። የነበሩ ሰዎች በብዛት እንዳሉ ናቸው። እና የተወሰኑ ሰዎች ብቻ ስለተቀየሩ ብቻ ይሄ ሁሉ ፖስብል እንዴት ሆነ? አንዳንድ ሰው አይ በፕላናቸው ውስጥ የነበረ ነው መጀመሪያውንም ቢሆን ከዚህን አመት በኋላ እዚህ ላይ እንደርሳለን ብለው አቅደዋል እና ያ ጊዜ ስለደረሰ ነው የሚል አስተያየት ሊሰጡ ሞክረዋል። እንደዛ ግን አይመስለኝም። እኔ በበኩሌ እንደዛ አይመስለኝም። ምክንያቱም ዶክተር አብይ እንዲመረጥ ፍላጎት ስላልነበረ ብዙ ትግል ስለተደረገ ሲስተማቲካል የመጡ ሳይሆን በተፈጠረው ሁኔታ እምቢ ብለው የመጡ ስለሆነ ነው እንደዛ ምለው። እና ይሄንን ማድረግ ከቻሉ ሌላ ማድረግ የማይችሉት ነገር የለም። ጊዜ ካገኙ ብዙ ለውጥ እናያለን። አንዳርጋቸው ተፈቷል። ዶክተር ብርሃኑ ነገ ጠዋት ይመጣል። ሌሎችም እንደዚሁ እነ ሌንጮ መጥተዋል። ስለዚህ ታምር የሚሰራ መስሎ ነው የሚታየኝ። አም ሶ ኤክሳይትድ አባውት ኢት።
የሚያነቃቃ ስሜት ውስጥ ነኝ ብለዋል ዶክተር አንማው። መልሶቻችሁ ሌሎች ጥያቄዎች ያመነጩ ይመስላል። ፈታፈታ አድርገን የፋና አድርገ ዶክተር ብርሃኑ ወደርሶ ነው የምመለሰው። ቀደም እርሶ በኢህአዲግ ውስጥ የለውጥ አራማጁ ኃይል ብለዋል። ከዚህ ቀደም በነበረው ውይይታችን እነሱ ወደፊት ገፍተው መጥተው ከሆነ ብለዋል። ዶክተር አንማው አሁን ስጋታቸውን በገለጹበት ውስጥ እነኚህ እርምጃዎች የተናጠል ምናልባትም ፊት ለፊት በምናያቸው ጠቅላይ ሚኒስትር አብይ አህመድ የመጡ ከሆነ ጥያቄዎቹ ገዘፍ ብለው እንዲታዩ ያደርጋል። አቶ ገብሩ አስራት ሁለት ኢህአዴግ አለ ወይ የሚል ጥያቄ አንስተዋል። የድርጅታቸውን ተሞክሮ በትግራይ አሁንም በስር ላይ ያሉ አባሎቻቸውን ዋቢ አድርገው ዶክተር ብርሃኑ እስኪ እነኚህን ነገሮች በታትነን እንመልከት። ለለውጡ ዘለቄታ ለተባሉት ጅምሮች ዘለቄታ ከግለሰብ ያለፈ ምናልባትም ዞች የሚጋሩት ያለበትና የህብረተሰብንም የተቋሚም ሆነ ድርጅት ውስጥ ያሉ አካላትን ድጋፍ ይጠይቃልና የትኞቹን ጅምሮች ከፍ ወዳለ እርከን ማሳደግ ይቻላል? እንዴት?
ሁለት ነገር ኮመንት ላድርግ። ቬሪ ብሪፍሊ፣ አንደኛ ቅድም ገብሩ ባነሳው እስረኞችን መልቀቅን በተመለከተ በትግራይ ውስጥ ምንም እንዲህ አይነት ነገር እየተደረገ እንዳልሆነ የተናገረው በጣም ኢምፖርታንት ነገር ነው። በቀላሉ ልናየው አይገባም። በመጀመሪያ ሙሉ አልተለቀቁም ገና። በአርበኞች ግንቦት ሰባትም የታሰሩ ብዙ እስረኞች ስቲል አሉ እና በዚህ ሂደት ውስጥ ይወጣሉ ብለን ተስፋ እናደርጋለን። ግን በትግራይ ውስጥ ያሉት እስረኞች አልተፈቱም የሚለው እና ቀጥሎ ደግሞ ገብሩ አብሮ ያለው በህወሓት አመራሮች አካባቢ እየተሰማ ያለው ሁለት ድርጅት ነው ወይ ያለው ያስብላል ያለው በጣም ኢምፖርታንት መልእክት አለው። ይሄን በተለይ በህወሓት ውስጥ የህወሓት አመራር ውስጥ ያሉ እና ይሄ በቀድሞ ሲጠቀሙ የነበሩ ሰዎች ይሄን ነገር ለማስቀጠል እና የለውጥ ሂደቱን ለማሰናከል የሚያደርጉት እርምጃ አንዳንድ ጊዜ ሆን ብለው በትግራይ ህዝብ ስም የትግራይን ህዝብ ከሌላው እንትን ለማድረግ ሊጠቀሙበትም የሚፈልጉት ነገር አለ። አሁን ገብሩ ያለው መልእክት በጣም ኢምፖርታንት መልእክት ነው። የትግራይ ህዝብ እንደ ሌላው እየታሰረ የተለየ ሀሳብ ካለው እየተረገጠ ያለበት ሁኔታ ነው። ይሄ ሁኔታ ቢቀየርና እውነተኛ ዴሞክራሲያዊ ስርዓት ቢከበር የትግራይን ህዝብ ልክ እንደ ሌላው ኢትዮጵያዊ ልክ እንደ ሁላችንም መብቱ ተከብሮ የሚኖርበት አገር ነው የሚኖረው እና እነኚህ የጸረ ለውጥ ኃይሎች የሚመጣ የትግራይን ህዝብ እዛ ጨፍልቆ እናንተ ላይ የመጣ ለውጥ ነው የሚለው ነገር በፍጹም መስበር እንዳይዝ መከላከል አለብን። መስራት ካለብን ነገሮች አንዱ የትግራይን ህዝብ ህወሓት ነጥሎ ህወሓት ወይ ከህወሓትም ውስጥ ለውጥ የሚፈልጉ ኃይሎች አሉ። ከህወሓትም ውስጥ ይሄ እስካሁን ሲሄዱበት የነበረው አካሄድ እንደማያዋጣ የሚያውቁ ሰዎች አሉ። እነሱንም ጨምሮ ይሄ የሁላችንም እንደ አገር ሁላችንም በአንድ ላይ ነው ነፃነት የምናገኘው። ነጻነት ተከፋፍሎ ለአንድ ብሔር ለብቻ ለአንድ ለተወሰኑ ሰዎች ለብቻ የሚፈጽም ነገር አይደለም። ዴሞክራሲ ከመጣ ለሁሉም ነው። የተከፋፈለ ዴሞክራሲ ብሎ ነገር የለም። የተከፋፈለ መብት ብሎ ነገር የለም እና ይሄንን ነገር በደንብ እንዲያውቁት ፈልጋለሁ የትግራይ ወገኖቻችን። አይ ቲንክ እና አቶ ገብሩም በዚህ ዙሪያ በደንብ በጣም አስቸጋሪ በሆነበትም ጊዜ በደንብ ይሰሩበታል ብዬ ተስፋ አደርጋለሁ። ይሄንን ካል ሁለተኛው ይሄ ተስፋ ይሄ ወጣቶቹ ሜቢ ለነ እኔና ገብሩ እንሆናለን በሁለት አብዮቶች ውስጥ ያለፈን እዚህ ውይይት ውስጥ የመጀመሪያው አብዮት የ66 አብዮት ሲጀምር የነበረውን የተስፋ ሁኔታ እናውቋለን። ተስፋ እንዴት ብሩታል በሆነ መንገድ ሊቀለበስና ዳሽ ሊሆን እንደሚችል ባይናችን አይተነዋል። ጥሩ ነገር ይመጣል ተብሎ ተስፋ የተደረገበት እንዴት አድርጎ ከስሞ ኢምፓክት በታሪክም ታይቶ የማይታወቅ እጅግ አስቀያሚ የሆነ ነገር ሊመጣ እንደሚችል በቀይ ሽብር ያየ ነው። ይሄ ተስፋ ጥሩ ሆኖ እያለ መጠንቀቅ አለብን። ይሄ ነገር ገና መጀመሩ ነው። በዚህ ሂደት ውስጥ ብዙ ነገሮች ሊፈጠሩ ይችላሉ። አይ ቲንክ ሁላችንም መንፈሳችንን ቀይረን አካሄዳችንን ተካክለን ከዚህ በፊት በታሪክ የሰራናቸውን አይነት ስህተቶች ደግመን እንዳንሰራ ከዚህ በፊት አንድ አይነት ዓላማ አለን። ወጣት ምሁራን እርስ በርሳቸው ባደረጉት ግጭት ነው በመሀል ወታደር ገብቶ እንዲህ አይነት እልቂት ውስጥ የከተተን እና በተወሰነ ደረጃ በስነ ልቦናም ባካሄድን ባመለካከትም ራሳችንን በተወሰነ ደረጃ ገርሰን ይችን የዚች ሀገር መከራ የሚያበቃበት እና ለሁላችንም የሚሆን ዴሞክራሲያዊ ስርዓት ሁላችንም በእኩልነት የሚያይ ሀገር እንድንፈጥ ማድረግ ያስፈልጋል። ዝም ብሎ ተስፋ አድርጎ መቀመጥ ጥሩ አይደለም። ጥንቃቄ ይጠይቃል፣ ዝግጅት ይጠይቃል። ይሄን ቃል መሆን ያለበት ዋሽንግተንን ባደረግኩት ንግግር ያልኩት ነው። ጥሩ ነገሮች እየታዩ ነው። ይሄን ነገር ለመቀልበስ የሚሞክሩ ኃይሎች እንዳሉ ከዚህ በፊት ከነበረው የበደል ስርዓት ሲጠቀሙ የነበሩ ኃይሎች ይሄ እንዳይጠፋብን ብለው ነገሩን ለማጨናገፍ ህብረተሰቡን እርስ በርሱ ለማጋጨት የማያደርጉት ነገር የለም እና በከፍተኛ ጥንቃቄ ሊኬድ የሚገባበት ሁኔታ ነው ያለው። ከጥንቃቄው ባሻገር ደግሞ ህብረተሰቡ ይሄን ለውጥ ያመጣው ያ የህብረተሰብ ትግል ነው። ለሶስት ለአራት አመት ያለምንም ማቋረጥ መብቴን ነጻነቴን እፈልጋለሁ፣ ለሰው ልጅ መኖር እፈልጋለሁ፣ አገሬ ብዬ የምኖርበት አገር መንግስቴ ብዬ የማምነው መንግስት ያስፈልገኛል ብሎ ብዙ ደም የከፈለለት ብዙ ሰቆቃ የደረሰበት ህዝብ የገፋውና አዚያመጣው እንት ነውና ይሄ አሁንም ዳር ሲደርስ ድረስ እውነተኛ ዴሞክራሲያዊ ፍራት የሚፈጠርበት ሂደት ላይ እስከሚመጣ ድረስ ይሄን ነገር ለመቀልበስ ወይም ለበበረዝ የሚደረጉ ሙከራዎችን ጠንቅቆ መጠበቅ አለበት። ይሄ ትግል ላልቅ ይችላል ሊመጣ ይችላል። እና ዶክተር አቢ እነለማ ነገዱ ወይም ሄሎት ኃይሎች የምንላቸው ሁሉ ይሄን ነገር ከዳር ለማድረስ የሚያስቡ ከሆነ ጊዜ ሳይወስዱ ቶሎ ቶሎ መውሰድ ያለባቸው እርምጃዎች አሉ። ይሄ ነገር እንዳይቀለበስ ለማድረግ መወሰድ ያለባቸው
አንድ ሁለቱን ይጥቀሱልን ዶክተር ብርሃኑ።
አንደኛው ቀደም ገብሩም ያነሳው ነው አስቸኳይ ጊዜ አዋጅ ባለበት ወታደራዊ አገዛዝ ባለበት እውነተኛ ውይይትና ከፍተኛ ህዝብ ተሳትፎ ያለበት ከፍራት ነጻ የሆነ ውይይት ማድረግ አይቻልም። ይሄ አስቸኳይ ጊዜ አዋጅ በፍጥነት ሁኔታዎችን ከግምት አስገብቶ በተቻለ ፍጥነት የሚነሳበት ሁኔታ መፈጠር አለበት። ለዚህ ለበደል ምክንያት የሆኑት ይሄ የወታደር የሴኩሪቲ ሴክተሩ የአንድ ድርጅት የአንድ የፖለቲካ ወገንተኛነቱ ቀርቶ ለመላው ሀገር ከፖለቲካ እንትኖች ወጥቶ መላውን ሀገር የሚያገለግል ፍርሃት እንዲሆን እርምጃዎች መወሰድ አለባቸው። የህግ ፍርሃቱ ማንም ሰው ስልክ እየደወለ የፈለገውን ሰረው የፈለገውን ፍረድበት በሚልበት ሳይሆን በነጻነት ዳኞች ውሳኔ የሚሰጡበት መኖር አለበት። ከሁሉም በላይ ግን ይሄ እንዲፈጠር የምንፈልገው ፍርሃት ቢያንስ በጣም ሰፊ ህዝብ ተቀባይነት ስለሚያስፈልገው ሰፋ ያለ ሀገራዊ ውይይት ከሚመለከታቸው ፖለቲካ ኃይሎች ጋር ከሲቪክ ማህበረሰቡ ጋር እንዴት ብናረገው ነው ዘላቂ የሆነ ፍርሃት ምንፈጥር ምንችለው የሚል ውይይት በቶሎ መጀመር አለበት ብዬ አስባለሁ። ይሄ የሚመጣውን ነገር ዘላቂ ተአማኒ የሚያረገውና የኔ ነው ብሎ ሊቀበለው የሚችለው እንደነኛ አይነት ብዙ አሉ። እዚህ አይነት በዝርዝር ተከታታቸዋለሁ በሌላ ንግግሬ ላይ ግን እንደነኛ አይነት ሜጀር ቶሎ መወሰድ ያለባቸው እርምጃዎች አሉና እነ ዶክተር አብይ ለለማ ወደዛ የሚሄዱበት መንገድ መፈጠር አለበት። አዘርዋይስ ቅልበሳ ለሚፈልጉት ኃይሎች እድል መስጠት ይሆናል እየፈራለሁ።
መልካም ዶክተር ብርሃኑ አመሰግናለሁ። አቶ ገብሩ ወደርሶን መለስ በዶክተር ብርሃኑም በአቶ አበባውና በዶክተር አንማው የተባሉትን ሰምተዋል። እስካሁን የታዩትን እርሶ በልዩነት ያነሷቸው አሁንም ጥያቄዎች የሚገቡ ጉዳዮች አሉ። ከዚያ ባሻገር ግን የተደረጉትም እርሶም ጭምር አንዳች አዋንታዊ እርምጃ ተደርገው ሊወሰዱ ይችላሉ ያሏቸው እንዴት ከዚህ በበለጠ ወደሚፈለገው አቅጣጫ እንዲመሩ በተቃውሞ ጓይ ተሰለፋችሁም ሆነ በኢህአዴግ ውስጥ ያሉትን ጨምሮ ዶክተር ብርሃኑ ደጋግሞ እንደሚሉት ይሄ ወደ ሰፋ ወደሚፈለገው አቅጣጫ ፈጥኖ ወደሚያደርስ የሁሉም የሆነች አገር ወደምትፈጠርበት የምትሉት አዝማሚያ መውሰድ ይችላል? የትኞቹ ላይ ምን ልታረጉ ትችላላችሁ የራሳችሁንም ኃላፊነትና እድሎች ጨምረው?
መልካም አስቀድሜ አሁን ይታያሉ ለውጥ እንዴት መጣ እንዴትስ ሊቀጥል ይችላል በሚለው ላይ ትንሽ አስተያየት ልስ። መጀመሪያ የለውጥ በመሰረቱ ህዝቡ ያደረገው ትግል ውጤት ነው። አሁን እያየ ነው ያለነው ሁኔታ እንግዲህ ብዙ ጊዜ ህዝብ ታግሎ ለውጥ ሲሻ ገዢዎችም አንዳንዶቹ እሱን አይተው ለመለወጥ ይሞክራሉ፣ አንዳንዶቹ ደግሞ ለመለወጥ ሳይሞክሩ እንዲሁ ከህዝብ ጋር ተጋፍጠው ይጠፋሉ። ስለዚህ ይሄ በኢህአዴግ ውስጥ በተወሰነም ደረጃ በተወሰነው ክፍል ልበል እንግዲህ እየተያየ ያለው ለውጥ ከዚህ የህዝቡ የለውጥ ፍላጎት የመነጨ ነው ብዬ ነው የማምነው። ይሄ ደግሞ ባለፉት 2-3-4 አመታት ብቻ ሳይሆን ላለፉት አመታት 20 አመት ነው ለው ከዛም በላይ ያደረገው የህዝብ ትግል ውጤት እየተደመረ መጥቶ ባለፉት 2-3 አመታት ደግሞ ከፍ ወዳለ ደረጃ የደረሰበት ነው። በዛም ወቅትም በሁሉም ልበል እችላለሁ እንግዲህ ጎልቶ የታየው በኦሮሚያና በአማራ ክልል ሊሆን ይችላል። በሌሎች አካባቢዎችም ጭምር ግን ከፍተኛ እንቅስቃሴና ተቃውሞ ነበር በስርዓት ላይ። የዚህ ግፊት ህዝቡም እንደ ድሮ ለመቀጠል አልፈለገም፣ ኢህአዴግም እንደ ድሮ መቀጠል የማይችልበት ሁኔታ ስለተፈጠረ ያው ለዚህ ለውጥ ይሆናል ብሎ የመረጠው መሪ ይህ አመራር ሲመረጥ ግን ድምፁም እናውቀዋለን የተገኘው ድምፅ እንደ ድሮው ዩናኒመስ ሙሉ በሙሉም አይደለም፣ እንዲያውም ትልቅ ሊባል የሚችል ማጆሪቲም አይደለም። 108 ነው መሰለኝ የተገኘው ድምፅ። ሌላው ይህን አዲስ መሪ አልመረጠም ማለት ነው። ስለዚህ በዛም በሁለቱ በኩል ለውጥ በሚፈልገውና ለውጥ በማይፈልገው መካከል ያለው ልዩነት በግልጽ የሚያሳይ ጉዳይ ነው የሚሆነው። እንግዲህ ከዛ በኋላ የተለወጡ ነገሮች ሊኖሩ ይችላሉ። እስከ ዶክተር አብይ ምርጫ ግን ይሄ ኢህአዴግ የሁለት ጎራዎች ወይ የሁለት ኃይሎች ፍጥጫና ቅራኔ እንደነበር የሚያመለክተን ሆኖ ይታየኛል። ውጤቱ ግን የኢትዮጵያ የረጅም ጊዜ ትግል ነው። ዋናው ነገር ቅድም ዶክተር ብርሃን ተናግሮታል እንግዲህ እኛ እንደ ፖለቲከኞች ብዙም ልምድ አልፈናል ተመክሮም አይተናል ለውጥ በእውነት ለውጥ የሚሆነው መቼ ነው የሚለው ነገር ነው አሁን ተስፋዎች አገርን የማረጋጋት ጉዳይ ምንድነው በኢትዮጵያ የሚፈልገው ነገር የሚለው ነገር በመግለጽ በኩል ዶክተር አብይ ገልጸውታል ይሄ ነው እየተደረገው ያለው ስካውን ድረስ የተወሰኑ እርምጃዎችም ወስደዋል በተለይ እስረኞች የመፍታት ጉዳይ ትልቅ ፋይዳ ያለው ሆኖ ይታየኛል እነዚህ ጅምሮች ናቸው ነው የምላቸው ያደግ በእውነት ለለውጥ ከተዘጋጀ በቅርቡ ጉባኤ ይኖራል በዛ ጉባኤ የትኛው ኃይል ነው ወልቶ የሚወጣው የሚለው ነገር መታየት ያለበት ይመስለኛል ለምን
የያደግ ጉባኤ ነው የሚሉት አቶ ገብሩ
አዎ የያደግ ጉባኤ ይሄ አሁን የዶክተር አብይ ኃይል ፕሮግራም ሆኖ ፖሊሲ ሆኖ ተቋምን የሚለውጥ አስተሳሰብ ሆኖ ይወጣል ወይስ አይወጣም ያን የሚታይ ይሆናል ባለፈው ጊዜ ያየሁት እንግዲህ የትናንቱ ኢንተርቪው ያዳመጥኩት የዶክተር ደረጀም የያደግ የሚመራበት አንድ መርህ አለው ይለዋል አይዲዮሎጂ ማለት ነው አቤታው ዲሞክራሲ የሚለው ግን አሁን እየተከደ ያለው ግን ከዚህ ተጣራሪ ኒው ሊበራል አስተሳሰብ ነው እየተራመደ ያለው ነው ያለው እንግዲህ ትንንቁ እነሱ እንደሚሉት ማለት ነው በኒው ሊበራል ዶክተር አብይ ማለት ነው በትክክል ተረጉሞ የሊበራል አስተሳሰብ ያራመደ ነው ስለዚህ ያደግ በአይዲዮሎጂ በርዕዮተ ዓለም ደረጃም ለይቶለት ገና አልወጣም ከዛም በላይ ይሄ ርዕዮተ ዓለም ለውጥ ከተደረገ በኋላም በፖሊስ ደረጃም በህግ ደረጃም የሚጠበቁ ነገሮች አሉ። ይሄ ነው እንግዲህ ባንድ የኢትዮጵያ ችግር ባንድ ፓርቲ ብቻ መግፋት ስለማይቻል ሁሉም ባለ ድርሻ ፓርቲዎችና ወገኖች ተሳትፈው አንድ ሆነ ለሁላችንም የሚያስማማ ፍኖተ ካርታ ያስፈልጋል ማለት ነው። ለውጥ ሲባል ህዝብ የጠየቀው ከመጀመር ነው መጀመር እንግዲህ በዚህ ለውጥ ያየነው ነገር አለ። ጽንፈኞች ጽንፍም ታይቷል። ህዝብ ለህዝብ የሚያጋጨው ክልል ከክልል የሚያጋጨው ህዝብን የሚያፈናቅሉ ሁኔታዎችም አይተናል። በአመለካከት ደረጃም የጽንፍ አስተሳሰቦች ተመልክቻለሁ። ይሄ አሁን አልፎ አልፎም እየተራመደ ያለ ሁኔታ ስለሆነ ይሄን ትተን አገራችን እኛ የምንጠቀመው ህዝብ የሚጠቀመው ህዝብ ያነሳ መሰረታዊ ነገር ይሄን ጽንፉ ትተን ከአሁን ወዲያ እንዴት ነው ወደፊት መሄድ መቀጠል የምንችለው የሚል ለሁላችንም የሚመጀን ዲሞክራሲያዊ መንገድ ነው። ስለዚህ ዲሞክራሲን በደንብ አስረግጠን በቃል ብቻ አይደለም መስለኛል የተቋም ለውጥ ይፈልጋል የፖሊሲ ለውጥ ያስፈልጋል የአይዲዮሎጂ ለውጥም ያስፈልጋል እነዚህ ሶስት የተቀናጁ ለውጦች ኖረው ለሁላችንም እንግዲህ መጨረሻው ማሰሪያው ህዝቡ ነፃና ፍትሃዊ ምርጫ ያድርግ ሲፈልግ 100% ኢህአዴግን ይምረጥ ሲፈልግ ሌሎችን ፓርቲዎች ይምረጥ ይሄ ከተደረገ መጨረሻው ማለቴ ነው እንግዲህ በስልጣን ለመቆራቆስ አይደለም ዋናው የምንሄደው ህዝቡ በራሱ የሚወስንበት ሁኔታ ፈጥረን ህዝቡ መጥቶ የፈለገውን በሚመጥበት ሁኔታ ከፈጠርን ኢትዮጵያ በሁሉም መስክኔ ወደፊት ትመጣለች የሚል አስተያየት አለኝ። በተጨባጭ ቶሎ መፈጸም ያለበት ይመስለኛል። ከዛ ወዲያ ህዝቡ ወሳኝ ከሆነ ሁሉ ነገር ቀላል ሆኖ ይሰማኛል። ለውጥ የማምጣት ጉዳይ ቀላል ሆኖ ይሰማኛል።
መልካም አቶ ገብሩ አመሰግናለሁ። የለውጥ ጅምሮቹ ዘለቄታ ተቋማዊ መሰረት ያለው ሂደት እንዲኖር ለውጡ ያመለካከትና ከዚያ የሚመነጭ የፖሊሲ ቅርጽ እንዲኖረው አጥብቀው አንስተዋል። ተናጋሪውን ቀደም ብሎ የተቀሷቸውን ዶክተር ደብረጽዮንንም ሆነ ሌሎች ከፍተኛ የቀድሞ አመራሮችን ለተጨማሪ ማብራሪያና ቀጣዩን አቅጣጫ አስመልክቶ ላላቸው አስተያየት እንጋብዛለን። አቶ አበባው በቀጥታ ወደርሶ ልመለስ። ፈተናዎቹ ከፊልም ቢሆን አለፍ አለፍ ይያሉ በተለያዩ ተናጋሪዎች ተነስተዋል። እርሶ ቅድም ጀመር አድርገውት ነበር። ዋና ዋና የሚመስሉት ዛሬ ይመጣል ተብሎ የሚፈለገው ለውጥ ያ ዲሞክራሲ በኢትዮጵያ እንዲሰፍን የሚፈለግበት ሁኔታ እንቅፋት ሊሆኑ ይችላሉ የሚሏቸው ፈተናዎች የትኞቹ ናቸው ለእርሶ?
አድማጮች ውይይቱ አላበቃም። ተከታዩን በመጪው ሳምንት ፕሮግራማችን እናቀርባለን።